የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ እሁድ ሐምሌ 17 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የዛሬ ምሽት አስተናጋጃችሁ ጽዮን ግርማ ነኝ። የሪፐብሊካን ፓርቲ ጉባኤ ለመዘገብ ባለፈው ሳምንት በክሊቭላንድ ኦሃዮ የሄደው ባልደረባችን ሰለሞን አባተ ከስፍራው ዘገባዎችን እያቀረበ አብሮን ያመሻል። እንግዶችም አሉት።
ዶናልድ ትራምፕ በሚገርም ሁኔታ ነው እኔ ነኝ የመፍትሄ ቁልፎቹን መፍትሄውን ሁሉ በእጄ ያዝኩት በሚል ራሳችን ያቀረቡት። ይሄ ያልተለመደ አካሄድ
ሪፐብሊካን ፓርቲ በ2016 የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ፓርቲውን ወክለው ለፕሬዝዳንትነት እንዲወዳደሩ መርጧቸዋል። የህይወት ታሪካቸው ምን ይመስላል?
His father was very authoritarian, very demanding, the boss, and of course, Donald.
የትራምፕ አባት ፈላጭ ቆራጭ ነበር። ከሰራተኞቹ በጣም ብዙ የሚፈልግ አሰሪ።
ሁለት ኢትዮጵያውያን ተዋናዮች በአፍሪካ ፊልም ሀያሲዎች ማህበር ለሽልማት ታጩ።
ከዚህ ሰማይ በላይ ብዙ ሰማያት አሉ። በደመና ተከለለው ከነሱ በላይ ደግሞ የሰማይና የምድር ባለቤት የሆነው ጌታ አለ። አራዊቶችን ወንዞችን የፈጠረው አምላክ።
እኔና ሩታ መንግስታ ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታሽተናል።
የኔ መሬት ለመግዛት ፈለጋችሁ?
የምትገዛው መሬት አይደል? እምነት፣ ተስፋ፣ ፍቅር
ለምን ይጠፋሉ? እኔና ያንተ ፍቅር አልቋል።
በጣም ትልቅ እና ውስጤ ደስ የሚል ቢሆን እንዲያውም ዝብርቅርቅ ያለ ስሜት ሁሉ ይሰማኛል። ያለማመን ስሜት ሁሉ ይሰማኛል።
የእሁድ ምሽት የሙዚቃ ምርጫም ይኖረናል። አሁን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜና የማሰማው አዲሱ አበበ ነኝ። የደቡብ ሱዳን ፕሬዝዳንት ሳልቫኪር በሰላም ስምምነቱ መሠረት ለምክትል ተቀዳሚ ምክትል ፕሬዝዳንትነት የመረጡትን ሪክ ማቻርን በሌላ ሰው መተካታቸው ያለፈውን ዓመት እርቀ ድርድር የሚያፈርስ መሆኑ ተነገረ። እናም የሪክ ማቻር ቃል አቀባይ ጄምስ ጋዴት ዳክ ለፕሬዝዳንት ሳልቫኪር በላኩት ማሳሰቢያ በማቻር ቦታ የታባን ዴንግ ጋይ በተቀዳሚ ምክትል ፕሬዝዳንትነት መመረጥ ሰላሙን ማደፍረስ ብቻ አይደለም፣ አላስፈላጊ ስጋትና ውጥረት መጨመርም ይሆናል ብለዋል። በሪክ ማቻር ቦታ ሌላ ሰው ለመሰየም የተወሰነው ማቻር ጁባ እንዲገቡ የተሰጣቸው የጊዜ ገደብ ትናንት ቅዳሜ ካለፈ ከ48 ሰዓታት በኋላ እንደሆነም ተነግሯል። ይሁንና የሰላም ስምምነቱን የሚቆጣጠረውና ሂደቱንም የሚመረምረው የጋራ ኮሚሽን የማቻርን ተቀዳሚ ምክትል ፕሬዝዳንትነት ለሌላ መስጠት ትክክል አይደለም ሲል ነቅፏል። ለአንድ ሳምንት የሚቆይ የመጽሐፍት የባህልና የሥነ ጽሑፍ ፌስቲቫል ዓለም አቀፍ ዕውቅና ባገኘችው የሶማሊላንድ ዋና ከተማ ሀርጌሳ ውስጥ ዛሬ ተከፈተ። ከዓለም በሙሉ የተውጣጡ ደራሲያን፣ ሰዓሊያንና የልዩ ልዩ ትምህርት ባለሙያዎች የሚካፈሉበት ይህ የሀርጌሳው የመጽሐፍት ፌስቲቫል ለ9ኛ ጊዜ የተዘጋጀ ሲሆን ናይጄሪያን፣ ጀርመንን፣ ብሪታንያን፣ ጋናን፣ ጣሊያንን እና ደቡብ አፍሪካን ጨምሮ ከ12 አገሮች የተውጣጡ ልዑካን ተካፋዮች ናቸው። ሁሉም የሩሲያ አትሌቶች ከብራዚሉ ሪዮ ዲ ጄኔሮ ኦሎምፒክስ መታገድ አይኖርባቸውም ሲል ዓለም አቀፉ የኦሎምፒክስ ኮሚቴ ወሰነ። እንደ አውሮፓ አቆጣጠር በ2014 ሶቺ ሩሲያ ውስጥ በተካሄደው የክረምት ኦሎምፒክስ ጨዋታዎች የሩሲያ አትሌቶች ኃይል ሰጪ መድኃኒት ወስደዋል የሚል ዜና በመናፈሱ የሩሲያ አትሌቲክስ ቡድን በጠቅላላ ከሪዮ ውድድር ይታገድ ይሆናል ተብሎ መወራቱ አይዘነጋም። አሁን ግን እገዳው ቢያንስ ሁሉንም እንደማይመለከት የተወሰነ ሲሆን የዓለም አቀፉ ኦሎምፒክ ኮሚቴ ውሳኔ ይፋ የሆነውም ከዛሬ እሁድ ስብሰባቸው በኋላ መሆኑ ታውቋል። ኮሚቴው ውሳኔውን ባሳለፈበት ስብሰባው እንዳስገነዘበው የሩሲያን አትሌቶች ለኦሎምፒክስ ለማሳለፍ የሚደረገው ማጣራት የእያንዳንዱ የስፖርት ፌዴሬሽን ኃላፊነት ይሆናል። የቱርክ ገዢውና ዋነኛው ተቃዋሚ ፓርቲዎች አባላት ባንድነት ዲሞክራሲን በመደገፍና ያለፈውን ሳምንት ደም ያፋሰሰ መፈንቅለ መንግስት ሙከራ በማውገዝ ሰልፍ ወጡ። የሃይማኖታዊው በሆነው ህዝባዊ ሪፐብሊካን በተባለ የቱርኩ ትልቁ ተቃዋሚ ፓርቲ የተጠራውና ዛሬ እሁድ በኢስላማባዱ ታክሲም አደባባይ የተካሄደው ሰልፍ ከፍተኛ ቁጥጥርና ጥበቃ የተደረገለት መሆኑም ታውቋል። በዚህ ሰልፍ ላይ ቱርክን እንደ አውሮፓ ቆጠር ከ2002 ጀምሮ የመራው የፕሬዝዳንት ኦርዶጋን እስላማዊ የፍትህና ወግ አጥባቂ የተሰኘው ሌሎች ተቃዋሚ ፓርቲዎችም በአንድነት ተሳትፈዋል። የቱርክ አየር ኃይል አባላትም ሌላ የአንድነት ሰላማዊ ሰልፍ አድርገው ለጦር ኃይሉ ዋና አዛዥ ድጋፋቸውን ገልጠዋል። ፕሬዝዳንት ኤርዶጋን በመፈንቅለ መንግስቱ ሙከራ ውስጥ የተነካኩትን ለማባረር፣ ለማስር አስፈላጊም ከሆነ ሌላ እርምጃ ለመውሰድ ይረዳቸዋል የተባለ የአስቸኳይ ጊዜ አዋጅ ባለፈው ረቡዕ ማታ ይፋ ማድረጋቸው አይዘነጋም። በመጨረሻም ባለፈው ሳምንት ክሊቭላንድ ኦሃዮ ውስጥ እንደተካሄደው እንደ ሪፐብሊካኑ ፓርቲ ጉባኤ የዲሞክራቲክ ፓርቲው አባላትም በፕሬዝዳንታዊ ምርጫ የሚወከላቸውን እጩ ተወዳዳሪ ለመሰየም ከነገ ጀምሮ ፊላደልፊያ ፔንሲልቬኒያ ውስጥ ጉባኤ ያደርጋሉ። የዲሞክራቶቹ ፓርቲ አባላት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ እንዲወከሏቸው ሂለሪ ክሊንተንን ሳይሰይሙ እንደማይቀሩ በትልቅ ተስፋ ይጠበቃል። ይህም በዩናይትድ ስቴትስ የፕሬዝዳንት ምርጫ ታሪክ አንድ ዋና የፖለቲካ ፓርቲ ሴት እጩ ተወዳዳሪ በኮንቬንሽን ማለትም በጉባኤ ሲታጭ ሂለሪ የመጀመሪያዋ ናቸው። ለሰዓቱ ያለን ዜና በዚሁ አበቃ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 17 2008 ዓ.ም ምሽት ፕሮግራም ነው። ጽዮን ግርማ ከስቱዲዮ አብሬያችሁ ቆያለሁ። ሰለሞን አባተ በክሊቭላንድ ኦሃዮ ያየውን የቃኘውን ይነግረናል። ከዛ በፊት ግን ያሳለፍነው ሳምንት ተሰናብተን አዲስ ሳምንት ልንጀምር ነው እና አንድ ሙዚቃ ጋብዘናችሁ ፕሮግራማችንን እንጀምር። ማዲንጎ አፈወርቅ ስወድላት ከሚለው አልበም ውስጥ የተጫወተውን ትዝታን ጋብዛችሁ
ወይ ተድሞላ Agin tora yade, woi tad mola tad mero, saula mani ra, tez tasyad, tarbu momanda. Sabien oral but it's a sabab. Y yo sabien oral but it's a sabab. Y what is he got live tonight in the mass? So when it's my love, but tonight you're up. So when Mm-hmm.
by the fashion out is it a bean of sin. Balla famet in a bizarre eatarism. But is it a sebella Sintesewale fe kamla aksayi tarik Gana balle hunji dikamu biamin Lefere sabitis halik salikin La fala yera bakanto ila fala ay la fala yera bakanto ila fala ha ma chamsa o de fala o fatare le gaf tala shalla selona fiya daganyana atana shalla faselona fiya daganyana Dahano balapona matune tamanye Na 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 na
ማዲንጎ አፈወርቅ በትዝታ ይዞን ነጎደ እኔ ደግሞ እስቲ ወደ አሜሪካ ምርጫ ልሰዳችሁ የዩናይትድ ስቴትስ ሪፐብሊካን ፓርቲ 41ኛው ጉባኤውን በክሊፍላንድ ኦሃዮ አካሂዷል። እጩ ፕሬዝዳንት መሆናቸው በይፋ የተነገረላቸው ዶናልድ ትራምፕ የኢንዲያና ገዢ የነበሩትን ማይክ ፔንስን ምክትል እጩ ፕሬዝዳንት አድርገው መርጠዋል። ሰሞኑን ጉዳዩን ሲከታተል የቆየው ሰለሞን አባተ የሳምንቱን ክራሞት ጠቅልሎ ሊነግረን ከስፍራው ይገኛል። እንግዶችም አሉት። ባልደረባችን ሶራ ሐለከይ ደግሞ የዲሞክራቶችን ጉባኤ ለመዘገብ ወደ ፊላደልፊያ አቅንቷል። እሱ መስመር ላይ አለ። ሰለሞን እንዴት አመሸ?
እንደምን አመሸሽ? ሲሆን እንደምን አመሻችሁ የተከበራችሁና የተወደዳችሁ አድማጮች። እንግዲህ እንዳልሽው ሲሆን ሰሞኑን የጋለ የፖለቲካ በዓል ሰሞን ነበር ለዩናይትድ ስቴትስ። ከሁለቱ ግዙፍ ፓርቲዎች አንደኛው ሪፐብሊካን ፓርቲው እንደተከሰው 41ኛ ጉባኤውን አካሂዶ 58ኛው ፕሬዝዳንታዊ ምርጫ 45ኛው የአሜሪካ ፕሬዝዳንትን ለመምረጥ እጩን በይፋ አቅርቦ ተጠናቋል። ሳምንቱ
እንግዳ እንዳለ መስመር ላይ ነግረኛልና እንግዳ በምን ላይ ነው ሊያስረዱን የተጋበዙት? እስቲ ስለሳቸው ትንሽ ንገረንና እኔ ከእንግዳ ጋር ተጨህ ተመልሼ ሌላ እንግዳ ስታመጣመጣለሁ።
በጣም ጥሩ ነው። አመሰግናለሁኝ ሲሆን እንግዳዬ ዶክተር ብሩክ ኃይሉ ናቸው። ዶክተር ብሩክ ኃይሉ በኢትዮጵያ ውስጥ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ መምህርነት ብዙ ያገለገሉ፣ በዲፕሎማትነትም በተለያዩ ሀገሮች አሜሪካን ጨምሮ ማለት ነው ብዙ ያገለገሉ እስከ ምክትል አምባሳደርነት የሰሩ ናቸው። በአሁኑ ጊዜ ደግሞ በኦሃዮ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። በታዋቂው ስክሪፕት የጋዜጠኝነት ትምህርት ቤት በጣም የተከበረ ትልቅ ትምህርት ቤት ነው። በዚያ መምህር ናቸው። ምሁር ነው ይዤ መጣሁት በፖለቲካ ሳይንሱ ዘርፍ። ዶክተር ብሩክ ኃይሉ መስመር ላይ ናቸው። ጤና ይስጥልኝ ዶክተር ብሩክ፣ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን፣ የከበረ ሰላምታ ይድረስህ።
ሰሞኑንም አብረን ነበርን። እኔ ወደ ዋሽንግተን ዲሲ እየተመለስኩኝ አሁን ኮሎምበስ ኦሃዮ ነው ያለሁት፣ እርሶ ክሊቭላንድ ነው ያሉት። እና እስቲ ለአድማጮቻችን ይሄ የሪፐብሊካን ፓርቲው ጉባኤ ምን ይመስል እንደነበረ ጠቅለል አድርገው እስቲ በባለሙያ አይን ይመልከቱልን፣ ያሳዩልን እስቲ።
እሺ፣ አመሰግናለሁ አቶ ሰለሞን ለተሰጠኝ እድል። ይህ የሪፐብሊካኖች አርኤንሲ አጠቃላይ ስብሰባ ለአራት ቀን ተደርጎ ነበር፣ ከሰኞ እስከ ሐሙስ። ሐሙስ ተጠናቋል። በዶናልድ ትራምፕ መመረጥ የተጠናቀቀ ሲሆን ስብሰባው ሰኞኑ በትልቅ ኮንትሮቨርሲ ነበር የተጀመረው፣ በአንቻ እና ግራንቻ
ውዝግብና ጭቅጭቅ፣ ግጭቶች ሁሉ የነበሩበት ነበረ።
ትክክል ነበረ። ይኸውም ሰኞኑ ይሄ አንዱ ችግር የነበረው ምንድን ነው? ዶናልድ ትራምፕን በከባድ ትልቅ ጥረት አድርገው ለማቆም ነበር ጥረታቸው። ሌላ አማራጭ ተፎካካሪ ለማምጣት ሌሎቹ ሜንስትሪም ሪፐብሊካን ጎን አንቱ የተባሉ መሪዎች ተሟሙተው ነበር። ያ በእነ ሚት ራምኒ እና በሌሎቹም የታጀበ የተመራ እንቅስቃሴ ነበር። ያ ሳይሳካ ቀርቶ ስብሰባው ከውዝግብ በኋላ ሊቀጥል ችሏል። እንደገና የዛን ሁለታ ደግሞ የዶናልድ ትራምፕ ባለቤት እሳቸው ካደረጉት ኪኖት ቁልፍ ንግግር አንዳንድ የተወሰኑ ፓሴጆችን የተወሰኑ አባባሎችን ከንግግራቸው ከሚስስ ሚሼል ኦባማ የፕሬዚደንት ኦባማ ባለቤት ኮፒ ኮርጀው ማስገባታቸው ራሱን የቻለ ትልቅ ችግር መፍጠሩን ታስታውሳላት አቶ ሰለሞን።
ከስምንት ዓመት በፊት የተደረገ በሚሼል ኦባማ ንግግር ነበር የተወሰነ ክፍሉን ቀንጭበው ወስደዋል ወይም ኮርጀዋል ተብሎ የተወነጀሉት።
ችግሩን ደግሞ አባባሰው ይሄ 2008 ሚስስ ኦባማ ንግግር አላደረግንም በሚል ምንም ላለመቀበል ወስደው ነበር የዶናልድ ትራምፕ አማካሪዎች እና እሳቸውን ጨምሮ። ብዙ ቀን ነበር የፈጀባቸው ለማመን። ምክንያቱም ቢያምኑ ኖሮ ቶሎ ጉዳይ ችግር ሳይሆን ያልፍ ነበረ፣ ግን ሊያልፍ አልቻለም። ሚዲያ እንደምታውቀው ደግሞ አንድ ጉዳይ ሲያይ መልስ ከሚያጠግብ መልስ ካላገኘ ሚዲያ ጋዜጠኛ ነቅሶ ይዛል። በዛ የተነሳ ነገሩ በጣም ትልቅ ውዝግብ ውስጥ ገብቶ ነበር። ሌላው የተነሳው የቴድ ክሩዝ ንግግር ነው። ተጋብዘው መጡ። ንግግር ሲያደርጉ ያው እንደምናስታውሰው ዋና ተቀናቃኝ ነበሩ፣ ከቴክሳስ ሴናተር ናቸው ቴድ ክሩዝ። ያው ንግግራቸው ላይ ዶናልድ ትራምፕን ማለት ድጋፋቸውን እንደሚሰጡ
እሳቸውን እጩነት ተቀብለው በይፋ መናገር ይህንን ነበረባቸው፣ ይጠበቅባቸው ነበረ።
ይጠበቃል። ሌላው ጆን ካሲች ማለት የኦሃዮ ገቨርነር ከ17 ተወዳዳሪዎች አንዱ ነበሩ። እሳቸው በጣም ጠንካራ ተፎካካሪ ነበሩ፣ ጥሩ ደረጃም ደርሰው ነበረ። ኦሃዮ ሆስት ስለምታደርግ ስቴት ኦፍ ኦሃዮ መገኘት ነበረባቸው፣ ኃላፊነት ነበረባቸው። ነገር ግን ስብሰባው ላይ ላለመገኘት ወስነው አልፈውታል። ይሄ ራሱ በአሜሪካ ፖለቲካ ታሪክ ታይቶ የማይታወቅ ነው። እሳቸው ያልተገኙበትን ምክንያት ባቸው ጠቆም እንዳደረጉት ዶናልድ ትራምፕ እጩነት አያምኑም፣ እውነተኛ ሪፐብሊካንም አይደሉም፣ እንደ ጉዳይ ጊዜ የፈጠራቸው ሰው ናቸው። በተለያዩ ምክንያቶች አሁን በማነሳቸው በዛ የተነሳ የመጡ ሰው ናቸው እና ከቁም ነገርም ያን ባለመቁጠር ዘለውታል። ይሄም ራሱ የቻለ አዋራስቶ ነበር አቶ ሰለሞን።
እስቲ አንድ ጥያቄ ላንሳ እዚህ ጋር። ዶናልድ ትራምፕ ሐሙስ ከእለት ባደረጉት የመቀበያ ንግግራቸው እጩነታቸውን ይህንን የኦባማ አስተዳደር በብዙ ወቅሰዋል፣ በብዙ ተናግረዋል። ክሊንተንን በጣም ወቅሰዋቸዋል። እንደውም ክሊንተን ማለት ሞት፣ ጥፋትና ድክመት ማለት ነው ብለው ነው የተረጎሟቸው። እንደዚህ አድርገው ነው እኩል ያጠቃቀሏቸው ሂለሪ ክሊንተንን እና በብዙ ውድቀት ሁሉ ተጠያቂ አድርገዋቸው ምን አሉ? እኔ አውቃለሁኝ የሪፐብሊካን የዚህን መንግስት የስርዓቱን ድክመት አውቃለሁኝ ምን እንደሆነ እና እኔ ብቻ ነኝ ደግሞ መድህኑም ብለው ተናግረዋል። እና ምን ማለታቸው ነው?
ዶናልድ ትራምፕ በሚገርም ሁኔታ ነው እኔ ነኝ የመፍትሄ ቁልፎቹን መፍትሄውን ሁሉ በእጅ ያስኩት እኔ ነኝ በሚል ራሳችን ያቀረቡት። ይሄ ያልተለመደ አካሄድ ነው። አንድ ሀገር ያውም አሜሪካንን የሚያህል ሀያል ሀገር እና ግሎባል ፓወር እንኳን የአሜሪካን ያህል እና አንድ ታዳጊ ሀገር አንድ ሰው ብቻውን ሊመራ ብቻውን አይችልም። ቲምወርክ ሁሉ አለ። ተጋግዞ ፓርቲው መሪው ፓርቲ ነው የሚያንቀሳቅሰው። እና እሳቸው ምን ነበር የሚሉት? እንደ አንዳንድ ነገሮች ባነሳ ሎ ኤን ኦርደር አመጣለሁ
ስራአትና ህግና ስራአትን አስጠብቃለሁ።
እኔ እናንተ ድምጽ ነኝ። ለተበደለው ለተጨቆነው ዜጋ እናንተ ድምጽና አድቮኬት ነኝ። እኔ ብቻ ነኝ ይሄን እንትን ችግሩ መፍታት የምችለው። ታገልላችኋለሁ። እና ደግሞ አሜሪካ ፈርስት ኢትዮጵያ ትቅደም እንል ነበር ድሮ አገራችን። ይሄው አሜሪካ ፈርስት የሚል መፈክር ይዞ ተነሱ። አሁን ዳልከው ከእንትና ጋር ስናያይስ ከሚስስ ሂለሪ ክሊንተን ጋር ሚሉት ምንድነው? አሜሪካ በአሁኑ ወቅት ትልቅ ክራይሲስ ላይ ናት ነው ሚሉት። ዱምና ግሎም ይባላል። በጣም የጨለማ ጉዞ ውስጥ አሜሪካ እንዳለች አድርገው ነው የሚሰየው የሚያቀርቡት። ድቅድቅ ያለ ጨለማ ውስጥ አሜሪካ እንዳለች አድርገው ነው የሚያቀርቡት። ይሄ ደግሞ እነሱን ለመናገር ከእውነት የራቀ ነው በግል ያስተያየት። እንግዲህ ሰውየው እንደ ስትራቴጂ እንደገባኝ እንደ ስትራቴጂና ታክቲክ ይዘው የተነሱት የተወሰኑ ሶሻል ግሩፖችን፣
ማህበራዊ ቡድኖችን፣ ማህበራዊ ክፍሎችን
ቀልብና ልባቸውን ለመሳብ በዚህ አይነት ስትራቴጂ ነው። ባለፉት የው 11 ወር ሆናቸው ካምፔን ከጀመሩ ልክ በ11 ወራቸው ነው ለማሸነፍ ያበቁት። ከ11 ወር ጀምሮ በዚህ መልክ ነው የሚንቀሳቀሱት። አሜሪካ አለቀላት፣ ማጥ ውስጥ ድጥ ውስጥ ገብታለች፣ ኢኮኖሚው አይሰራም፣ ኦባማ ከመጣ ጀምሮ ምንም ነገር አይሰራም። ልክ ኦባማ የሀገሪቷን ታሪክ የሀገሪቷን ችግር ሁሉ ይዘው እንደመጡ በማስመሰል ማለት ነው። እና ከዚህ ሁሉ ችግር ማውጣችሁ እኔ ነኝ። ሂለሪ ክሊንተንን በተመለከተ የኦባማ የፈጠራት በኦባማ አምሳያ መታየት የሚገባትና የእሱም ተቀጽላ ናትና ከእሷ ምን አንችልም።
ቢመረጡም የኦባማ ሶስተኛ የስልጣን ዘመን ነው የሚሆነው እያሉ ነው የሚናገሩት።
ትክክል። 2.0 ይባላል በዌብሳይት እንትን
ኦባማ 2.0
አዎ። ስትራቴጂው የአሜሪካንን የህብረተሰብ ቡድኖችን ለመሳብ ነው። ምን አይነት ቡድኖች ናቸው ወደሚለው ባጭሩ በመጣ ይሄ ብሉ ኮላር ማለት ሰራተኛ መደብ ኖርማል ዜጋውን በተመለከተ፣ ሬቱን ስናስገባ ደግሞ ነጩን ወገን፣ ሩራል ኤሪያ፣ ኢቫንጀሊካል የሆነ
በገጠር አካባቢ ያሉ
ወንጌላውያን አዎ፣ አሜሪካ የሚያቋታ አሜሪካ ወደኋላ እየሄደች ነው ብለው የዶናልድ ትራምፕን ቅኝት እንደ በገና ቅኝት በዛ ተመስጠው ኢሞሽናል ሆነው ስጋትም ይዟቸው ግማሹ ስጋት ይዞት ግማሹ ኢሞሽናል ሆኖ አገሬ ያለቀላት ብሎ የሚያስብ ምክንያቱም ይህ ሰውዬ we have to get our country back. ሀገራችን ማስመለስ አለብን እያሉ ነው ቅኝቱ ደጋግሞ ለህዝቡ በሚዲያ የሚሰጡ። ይሄ እንግዲህ ምን እንደምታለው ምን ኢምፕሊኬሽን አለው እንዴ? አሜሪካን ከማን ነው ያስተ? አሜሪካ የብዙ ብሔር ብሔረሰቦች ሀገር ናት። የማይግራንት ሀገር ናት ከቅኝ ከሆነች ጀምሮ። እና ከማን ነው ያስመለሱ ሲል ያው በውስጥ አዘ ምንድነው የምናቃት አሜሪካ እስካሁን ዲሞክራሲውን ስናይ ነጩን ህብረተሰብ በቁጥርም ያመዝናል። አሁን ግን ወደ 62% እየወረደ ላቲኖ፣ ሂስፓኒኩ፣ ጥቁር አሜሪካኑ፣ የእስያ አሜሪካኑ፣ ኢንዲያን ፓኪስታኑ፣ የአፍሪካን አሜሪካንስ ቁጥር ከፍ እያለ መጥቶ ያ የተለመደችው አገር በተለመደችው መልክ ኢቭን ራሱ አስታውስ እንደሆነ አቶ ሰለሞን ኦባማ ስልጣን ላይ ሲይዝ በሶስተኛው ቀን ነው ትልቅ ተቃውሞ የገጠመው። የእሱን የመጀመሪያ ተርም ሁሉ ሁለተኛ እንዳይመረጥ የነበረው እንቅስቃሴ የነበረው ጥረት በህዝቡ ስሜት ላይ ተንተርሰው ለመጋለብ የፈለጉት የሚጋልቡትም ሁለተኛ እኚህ ሰውዬ በጣም የተካኑ ሰው ናቸው። እርግጥ ነጋዴ ናቸው፣ ንግድ ያስከብራል። ግን ንግድና ደግሞ ፕሮፌሽናል ፖለቲሽያንነት የተለያየ ነው። አንድ ቀን ተመርጠው አያውቁም። በተለያየ ደረጃ በስቴትም ሎካልም በሲቲም በፌዴራል ደረጃ ነገር ግን አንድ ያላቸው ተሰጥኦ ምንድን ነው? ሚዲያውን በሚገባ መጠቀም ፕሌሽን የሚችሉ የተቃኑ ሰው ናቸው። ሚዲያው እሳቸው ላይ ያለ እረፍት ቀን በቀን ሰዓት በሰዓት በሚገርም ሁኔታ ስንት ሺህ የቴሌቪዥን ጣቢያ ስንት ሺህ ሬዲዮ ጣቢያን አሜሪካ ያለው አቶ ሰለሞን ታውቃለህ። ሁልጊዜ ስለ እሳቸው ባላለሰለሰ ሁኔታ ትኩረቱን እየሳቡ ጥያቄ ሲጠየቁ ወይም አንድ ጉድ ነገር እየተናገሩ ወይም ጥያቄ ሲጠየቁ ሙሉ መልስ የማይሰጡበት ጊዜ አለ።
ሚዲያውን እየሰደቡ ጭምር እኮ ነው እንዲናገር እኮ የሚያደርጉት እኮ
ወደዛ። ትክክል። አሁን ለምሳሌ ታስታውሳለህ፣ አሁንም ቀጥለውበታል። ሂለሪን ለምሳሌ ክሩክድ ሂለሪ ነው የሚሏቸው። ጠማሟ ልቧ ድፍን ወይ ጠማሟ ሂለሪ ክሊንተን ይሏታል። እነ ቴድ ክሩስን ደግሞ ላይን ቴድ፣ ውሸታሙ፣ ቀጣፊው ላይን ቴድ ብለው እንትን ይላሉ። እነ የፍሎሪዳውንም ሴናተር ምን ያልነኩትና ያልገፉት ስብናቸውን ያልተጋፉ ሰው ሴናተር መሪ የሪፐብሊካን አንቷን ፌተባሉ ዴሞክራቶችም ሁሉም ደርሶታል እንደጠበቀ ማለት ይቻላል። እንግዲህ ይሄን ሲያረጉ ምንድነው የሳቸው ስትራቴጂ ምንድነው? ያንደን ሶ ፐርሰናሊቲና ስብዕነት ልክ አንድ ጥሩ
ስክለሰውነት
አውት የሚቀጽ ሰውዬ ባለሙያ ከሙሉ ድንጋይ ተጠርቦ እንደፈለገው መልአክ አስመስሎ ወይ ሰጣና አስመስሎ ይቀርጻል። እሳቸውም ደረጃ በደረጃ ሳያሰልሱ አሁን ሂለሪ ክሊንተንን ለምሳሌ ብንወስዳል 16ቱን ኖክአውት በጨዋታ ያስወጣቸው በዚህ መልኩ ነው። ደረጃ በደረጃ እየሸረፉ ያደቀቁ ከሄን ሚዲያ ድልድይ ነውና ከህዝብ ጋር እነሱን ከህዝብ እየለዩ እሳቸውን ከፍ ከፍ ያደረጉ በተሳካ ሁኔታ ያደረጃ ደርሰው ሊያሸንፉ በቅተዋል።
እሺ እንግዲህ ዶክተር ብሩክ ኃይሉ በጣም አመሰግናለሁ እስካሁን ድረስ ለሰጡን ትንታኔና ማብራሪያ። የሪፐብሊካን ፓርቲውን ሁኔታ የሚመለከት ነበር እስካሁን የነበረው ሁኔታ። ነገ ዲሞክራቲክ ፓርቲው ጉባኤውን ጀምሮ ለመጪዎቹ 4 ቀናት በስራ ላይ ይቆያል። በፔንሲልቬኒያ ፊላደልፊያ ነው የሚካሄደው። ፊላደልፊያ ባልደረባዬ ሶራ ሀለቄ ይገኛል። እንግዲህ ሶራ እንዳየኸው እንደሰማኸው ዶክተር ብሩክ ኃይሉ መስመር ላይ ናቸው። ስለ ሪፐብሊካን ፓርቲው ያለፈው ሳምንት መሰንበቻ ነግረውናል፣ ትንታኔያቸውን ሰጥተውናል። ነገ የሚጀምረው የዲሞክራቲክ ፓርቲው ጉባኤ ደግሞ እስከ ፊታችን ሐሙስ ድረስ ይዘልቃል። ሂለሪ ክሊንተንን እጩ አድርጎ በይፋ ያሳውቃል ተብሎ ይጠበቃል። ሪፐብሊካን ፓርቲው አሁን ታሳቢ ሳይሆን የጸደቀ እጩ አለው፣ ዶናልድ ትራምፕ። ሂለሪ ክሊንተን እስካሁን ድረስ የዲሞክራቲክ ፓርቲው ታሳቢ እጩ እንጂ ገና የጸደቁ ወይም ሙሉ እጩ አይደሉም። እስቲ ዝግጅቱ ምን ይመስላል ሶራ? የጉባኤው በአንተ በፔንሲልቬኒያ አካባቢ ያለው
እንግዲህ ዴሞክራቶቹ ሂለሪ ክሊንተንን በአሜሪካ የመጀመሪያ የሴት ፕሬዚዳንት ለማድረግ ድግሱ ቀልጧል፣ ሰፈሩ ጨሷል፣ ስነ ስርዓቱን በወልስ ፋርጎ ለመጀመር አዳራሽ ሪባኑ ተቆርጧል፣ የፖለቲካ ፈሽቶም ተጀምሯል ማለት ይቻላል።
ጨሷል፣ ጣኑ በለኝ፣ ፈንዲሻ ሁሉ ተበትኗል።
ወንገሬ ነው።
እሺ
እንግዲህ ታሪከኛው ወይንም ታሪከኛው የፊላደልፊያ ከተማ ሁሉንም ለማዘጋጀት ሁሉንም ያመቻቸች ነው ማለት ይቻላል።
እሺ ሉካኑ እየገቡ ነው ያሉት? በአሁኑ ጊዜ ጋዜጠኞች፣ የሚዲያ ሰዎች እየገቡ ነው ያሉት?
አዎ እንግዲህ የምጠበቀው ወደ 50,000 የሚሆኑ ሰዎች ይገኛሉ ተብሎ ይጠበቃል። 4,776 ዴሊጌት ወይንም የፖለቲካ የፓርቲ ተወካዮች የሲቪል ማህበራትን ጨምሮ የንግድ ሰዎችን ጨምሮ የተለያዩ ሰዎችን ጨምሮ እንደሚገቡ ነው የምጠበቀው። በዚህ ላይ ደግሞ 16,000 የሚሆኑ የሆቴል መኝታ ቤቶች እነዚህን ሁሉ ለማስተናገድ ሽር ጉድ ጀምረዋል። ሰለሞን፣
የጸጥታ ሁኔታስ እንዴት ነው በከተማይቱ ውስጥ? ክሊቭላንድ ላይ ትንሽ ውጥረት የነገሰበት ነበረ። በእናንተ በኩልስ ምን ይመስላል? ፊላደልፊያ
እንግዲህ ብዙ ሺህ የሚገመቱ ሰልፈኞች፣ ደጋፊዎች፣ የፖለቲካ የፓርቲ ደጋፊዎች እና በተለያዩ ርዕሶች ላይ ሰልፍ የሚወጡ ለምሳሌ የጥቁር ህይወት ይገደናል ወይንም ብላክ ላይቭስ ማተር፣ የጋብቻ ክብራት ይረጋገጥልን በሚሉ ኢንቫይሮንመንትን ወይንም ደግሞ አካባቢ ጥበቃን ጨምሮ በተለያዩ ሁኔታዎች የሰላማዊ ሰልፍ የሚወጡ ሰዎች እንደሚገኙበት ነው የምጠበቀው። በዚህ ላይ ደግሞ ፖሊስ ከፌደራል ምርመራ ቢሮ ጋር በመሆን ከሲክሬት ሰርቪስ ጋር በመሆን ከሎካል ወይንም ከአካባቢ ፖሊስ ጋር ለመገናኘት ተውን ለማስከበር በየአካባቢው ይገኛሉ።
አመሰግናለሁ ሶራ። እንግዲህ ስላለው ሁኔታ ጀምረኸዋል፣ ሰሞኑንም በተከታታይ እንጠብቃለን። በፌስቡክም በአየር ሞገዶቻችንም ዘገባዎችን እንጠብቃለን ከፊላደልፊያ። እስቲ ወደ ዶክተር ብሩክ ልመለስ፣ አጠር ያለ ማጠቃለያ እንዲሰጡን ጭምር ነው እንደ መንደርደሪያ ጭምር ነው ዶክተር ብሩክን መጋበዝ የምፈልገው። ሁለቱ ፓርቲዎች በአንጻራዊነት የቆሙ ፓርቲዎች ናቸው። ከዚህ በፊት እንደገለጹት ሌሎች ብዙ የፖለቲካ ፓርቲዎች ዩናይትድ ስቴትስ ውስጥ ቢኖሩም አንደኛው ወግ አጥባቂ ወይም ኮንሰርቫቲቭ የሚባለው የሪፐብሊካን ፓርቲው እና ለዘብተኛ ወይም ሊበራል የሚባለው ዴሞክራቲክ ፓርቲው ተፋጠው ያሉ ገዢ ፓርቲዎች ናቸው ሁለቱ። እስቲ የሁለቱ ንጽጽር ምንድን ነው የሚመስለው? ምንድን ነው የሚያነታርካቸው እና የሚያጨቃጭቃቸው? አብረው እንዲመልሱልኝ ደግሞ የምፈልገው ለአፍሪካ ሀገሮችስ የትኛው ቢሆን ነው የተሻለ ነገር ጠብ ሊያደርግ ይችላል ተብሎ የሚታሰበው? ከቀጣዩ ሳምንት የዴሞክራቲክ ፓርቲ ጉባኤስ ምን ይጠበቃል ዶክተር ብሩክ?
እሺ፣ አመሰግናለሁ አቶ ሰለሞን። መቼም በሰፊው ይህን ጥያቄ ብዙ ነጥቦች ይነካካል፣ ግን ተቻለን ባጭሩ አስቀምጠዋለሁ። እንግዲህ ዋናው መሰረቱ ዋናው ፒላሩ በሁለቱ ፓርቲዎች መካከል ሪፐብሊካኖች አቋማቸው ሊሚትድ ገቨርንመንት ይባላል። ውስን የሆነ መንግስት፣ ሊሚትድ ኢንተርቬንሽንም አብሮ የተያያዘ ነው። መንግስት የሚባለው ኢንስቲቱሽን እና ተቋም በአንድ ግለሰብ ህይወት ላይ፣ በዜጎች ህይወት ላይ እጁ መርዘም የለበትም። እጁ ቁጥብ መሆን አለበት። የመንግስት ስራ ጸጥታን ማስከበር፣ ቀን በቀን አስተዳደራዊ ስራዎችን መስራት፣
ፓብሊክ ኦርደር እና ሴፍቲ መስጠት ማስከበር የመሳሰሉትን ማካሄድ ሀገሪቷን ደህንነት መጠበቅ የሀገሪቷን ፎሬን ፖሊሲ መምራት ከዛ ውጪ ግን እያንዳንዱ ግለሰብ ነፃነቱ ማክሲማል ኦፕቲማል እና ማክሲማል ሆነ ሁኔታ ከመንግስት ጥላ ስር ውጪ ሆኖ እያንዳንዱ ዜጋ የፈለገውን የግል ህይወቱን በስራው በትምህርቱ በጤናው በሁሉም እንዲቀሳቀስ የሚል ነው። በአንጻሩ ዲሞክራቶች ምንድን ነው የሚሉት? መንግስት የራሱ የሆነ ሚና መጫወት አለበት። በተለይ ከሀያኛው ክፍለ ዘመን ወዲህ የመንግስት ኃላፊነት እየጨመረ መጥቷል። ለግለሰቦች ሁሉን ነገር መተው ግለሰቦች ብቻቸውን ሶሉሽን ወይ ውጤት ሊያመጡ አይችሉም። መንግስት ፕሮአክቲቭ የሆነ ሚና መጫወት ሮል ሊኖረው ይገባል። መንግስት ፖዘቲቭ ኢንተርቬንሽን ይባላል። እሱ ምንድን ነው? በኔጋቲቭ ሳይሆን ፖዘቲቭሊ ኢንተርቪን በማድረግ ለህዝቡ ለምሳሌ ጤናን ስርዓት ዘርግቶ ማቅረብ፣ ኢኮኖሚ ሲናጋ ደግሞ ለህዝቡ ስራ አጥነት ድጎማም ሆነ አንዳንድ እርዳታ የሚደረግ እንደሆነ ማድረግ፣ መንገዶችን መጠበቅ፣ ኤርፖርቶችን ማስፋፋት፣ የሚሰበሰበው ታክስ ደግሞ በአቅም እንዲመጠን ማለት ብዙ ካለው ትንሽ ጠንከር ያለ ገንዘብ ፐርሰንቴጅ ይወሰዳል። ከደህየውና ብዙ ከሌለው ደግሞ እንደ አቅሙ በፐርሰንቴጅ መለስ ያለ ፐርሰንቴጅ ታክስ ይወሰዳል። ያ ገንዘብ በሙሉ ቋት ውስጥ ይገባና ለሁላችንም ቤኔፊት ፎር ደ ፓብሊክ ጉድ እንጂ ለጥቂት ኤሊቶች 1-5% የማይሞሉ ኤሊቶች ለእነሱ አድቫንቴጅ መጠቀሚያ መሆን የለበትም። መጠቀሚያ መሆን ያለበት ድሃውንም፣ ሚድል ክላሱንም፣ ወርኪንግ ክላሱንም ሁሉንም በሚነካ ፖዘቲቭ በሆነ መንገድ መንቀሳቀስ አለበት የሚለው ሁልጊዜ በእነዚህ ሁለት ትላልቅ ፓርቲዎች መካከል በአሜሪካ ብቻ ሳይሆን በእንግሊዝም፣ በጀርመንም፣ በስዊስም፣ በሁሉም በካናዳም ትልቁ ትግል ሌፍት እና ራይት የሚባለው የፖለቲካ ስፔክትረም ላይ የሚቆሙ ናቸው። ሪፐብሊካኖች ሴንተር ራይት ነው ሁልጊዜ አቋማቸው። ዲሞክራቶች ሴንተር እና ሴንተር ሌፍት፣ ከዛም ፕሮግሬሲቭ እየሆነ ይሄዳል። ይሄ ነው ቤዚካሊ መሰረታዊ ልዩነታቸው። በዓለም አቀፍ ግንኙነትን በተመለከተ ዲሞክራቶች ኢንጌጂንግ የሆነ አፕሮች ናለ። ኢንጌጂንግ ማለት አሜሪካ አንድ ሀገር ናት፣ ሀያል ሀገር ብትሆንም አሜሪካ ግን ከዓለም ስብስብ 180-190 ከሆነ ሀገሮች ጋር አንደኛውንን ከነሱ ጋር በሰላም በፓርትነርሽፕ በመከባበር በመተጋገዝ ሚናችንን መወጣት አለብን በዓለም ጉዳዮች ላይ የሚል አጀንዳን ያላቸው ሪፐብሊካኖች ብዙ ዓመታት ይዋዥቃል። ብዙ ጊዜ አቋማቸው ምንድን ነው? ሊሚትድ ገቨርንመንት ሊሚትድ ኢንተርቬንሽን ግሎባል አፌርስ ላይ ማለት በሁሉ ዓለማዊ ጉዳይ ላይ እኛ ጣልቃ እጃችንን ማግባት የለብንም። አሁን ዶናልድ ትራምፕ ትናንት ሁሉ ጠዋት ሲሉ እንደነበረው ከጃፓኖች ምን አገኘን እኛ? እኔ ስልጣን ላይ መውጣት ስመረጥ ኖቬምበር 20 ጀምሮ ሁሉ ነገር ይለወጣል ብሎ ተናግሯል። ማለት ጃፓን እየጠበቅናት ወታደሮቻችንን ልከን ጃፓን አስፍረን ደቡብ ኮሪያም ለኮሪያኖች አስፍረን ምን ጥቅም አገኘን? መክፈል ሁሉ አለባቸው ማለት ደረጃ ነው የደረሱት። ይህ እንግዲህ ታያቸው ምን ያህል ኢምፓክት እንደሚኖረው። ሪፐብሊካኖቹ ብዙ ጊዜ አይዞሌሽኒስት ናቸው። አሜሪካ ካምስ ፈርስት፣ የእኛ ደህንነት እስካለ ድረስ እናስጠብቃለን። እንደ ሁኔታ ደግሞ እንዳስፈላጊነቱ ፓርትነሮች እየፈጠርን ከአውሮፓም ከምንም እንገፋለን። ብዙ ጊዜ ግን ሁልጊዜ ከአሜሪካ ጥቅም አኳያ የሚል ነው። በክላይመትና በኤነርጂን ስሜት ዲሞክራቶችና ሪፐብሊካኖች የተለያየ አቋም የተለያየ ቦታ ላይ
በንብረቱ አካባቢና በሀይል አጠቃቀም ላይ ማለት ነው።
አዎ፣ በሀይል አጠቃቀም ላይ ለምሳሌ ግሎባል ክላይማቲካል ቼንጅን በተመለከተ ዲሞክራቲክ አስተዳደሮችና ዲሞክራቶች በጣም ኢንጌጅድ በሆነ ሁኔታ ከዓለም ሀገሮች ኢቨን ከአፍሪካ ሀገሮች ጋር በህብረት ቆመን የኮፐንሃገን ሪዮ ዲ ጃኔሮም አግሪመንት የመሳሰሉትን ቢሆን አብረን መሳተፍ አለብን የሚለውን አይ ቲንክ ብዙ ጊዜ እንዳልወስድባችሁ ብዙ ዝርዝር ሁኔታዎች አሉ።
እንግዲህ የፓርቲው ልዩነት ለአድማጮቹ ግልጽ እንዲሆን ነበር ያሰብኩት። መልሶታል። እንግዲህ አንድ ልጨምርና ልጨርስ። ፓርቲዎቹ አሁን ዴሞክራቶቹ እዚህ ሲገናኙ በፕላትፎርማቸው ላይ ደግሞ ወይንም ደግሞ በመተዳደሪያ ህጋቸው ላይ ይወያያሉ። የሚጨምሩት ነገር ካለ የሚቀንሱ ነገር ካለ የሂለሪ ክሊንተን መንግስት ብትመረጡ ምን አይነት መተዳደሪያ ደንብ ይዞ ይመጣል በሚለው ላይም ይወያያሉ። እንግዲህ ውይይቱ ጊዜ የምናዳብረው ይሆናል። ይዟል
እንግዲህ ጉባኤው። እሺ፣
አንድ ነጥብ ላክል እዚህ ላይ።
እሺ እሺ ዶክተር፣
እንግዲህ ከዲሞክራቲክ ናሽናል ኮንቬንሽን ከስብሰባው የሚጠበቀው አቅጣጫ መስጠት ነው። ድራፍቱ ቀርቧል ኦልሬዲ። አቶ ወንድሜ አቶ ሰራ እንዳለው ድራፍቱ ቀርቦ መነጋገሪያው ፕላትፎርም ፓርቲ ፕሮግራም አጀንዳው ቀርቦ
ንድፉ ረቂቁ ቀርቧል።
አዎ፣ ረቂቁ ቀርቦ ላይ ተመስርተው የሚነጋገሩት ኮሚቴ፣ የተቋቋመ ኮሚቴ አቅርቦታል። ሰኞ እንግዲህ ትልቁ ሃይላይት ሴናተር በርኒ ሳንደርስ ይናገራሉ። እንግዲህ እሳቸው እና ደጋፊዎቻቸው
እንዴት እንግዲህ ምናየው ምንከታተል ይሆናል። ሚሼል ኦባማም ሰኞ ነው የሚናገሩት፣ ማክሰኞ ቢል ክሊንተን ይናገራሉ። እንደው ሮቭ ፕሮግራሙ ላይ እንደሚታየው ጆ ባይደን ፕሬዝደንቱና ፕሬዝደንት ኦባማ ራሳቸው ይናገራሉ። ሐሙስ እንግዲህ መዝጊያው ላይ ቼልሲ ክሊንተን እናቷን ሂለሪ ክሊንተን አስተዋውቃ የመዝጊያው እንግዲህ ማን ሂለሪ ክሊንተን ተቀብያለሁ ግራቲቲዩድ ብሌሲንግ በሚል የሚተናከክ ይሆናል። በጣም ላይቭ ነው ለማለት ይችላል። አሁን ዛሬ የመጣ አዲስ ዴቨሎፕመንት አለ። እሱ ምንድነው? አንዳንድ ኢሜሎች ወጥተዋል። አቶ ሰለሞን ለማሳሰብ መፈልገው እሱ ምንድነው? የበርኒ ሳንደርስ ደጋፊዎች ትንሽ ቅሬታ እያሰሙ ነው። አፈትልኩ ወጣ ኢሜል አለ። ይሄም አፈትልኩ ወጣው ኢሜል የበርኒ ሳንደርስ ካምፔን ስታፎችና ኮንግረስ ውመን ዴቢ ዋሰርማን ሹልስ መካከል ትልቅ አተካራ መጥቶ ነበረ። ያንን እንዴት አድርገው ኮንግረስማን ዴቢ ሃንድል እንዳደረጉት ሴናተር በርኒ ሳንደርሶች በደጋፊዎች ቅሬታቸውን ኦልሬዲ እያሰሙ ስለሆነ ይህንን አይ ቲንክ ሰኞ ራሱ ትንሽ ሞቅ ያለ ክርክርና እንትን ሊኖር ይችላል የሚል ግምት አለኝ። እንግዲህ አቶ ሶራ ይህን በተመለከተ ዘገበው ያጋራናል።
የጋለ ይሆናል ብለን እንጠብቃለን ማለት ነው። በጣም አመሰግናለሁኝ ሁለታችሁንም፣ በጣም እናመሰግናለን። ከእሁድ ዝግጅት ሲሆን ግርማና እኔም ሰሎሞን አባተ እንግዲህ ሳምንቱን ሙሉ ስለሚዘልቅ ጉባኤው ዶክተር ብሩክም እየተመላለሱ ትንታኔና ማብራሪያውን ይሰጡናል። ክሊቭላንድ ላይ እንደነበረው ሶራም ዘገባዎች ይህን እንጠብቃለን።
በጣም እናመሰግናለን አቶ ሰለሞን።
ሰለሞን እንግዲህ አንተንም እንግዶችህንም በጣም እናመሰግናለን። ለሰጠህን ማብራሪያም በጣም እናመሰግናለን። ሰሞኑን አድማጮቻችንን ስለ ሄድክበት አካባቢ መረጃ እንደምታስቀርማቸው መረጃ እንደምትሰጣቸው ተስፋ እናደርጋለን። ለዛሬ ግን በዚሁ ልሰናበትህ።
ሙዚቃ ጋብዥኛ።
አንድ ሙዚቃ ማንን ልጋብዝ? እባክህ የአብነት አጎናፍር ማን ነው ያለው የሚል አንድ ቆንጆ ዘፈን አለው። እሱን ጋብዤ ወደሚቀጥለው ፕሮግራም ሄዳለሁ። ከአንተ ጋር ግን ደህና አምሽ። ቻው፣ ሰላም ግባ።
ደህና አምሽ። አመሰግናለሁ ሲሆን
Sina bruhulo sat samagba. አለልም አልጠይቅም ማን ነው ያለው ብዬ ማልጨነቅም ማን ነው ያለው ምን አሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማን ነው ያለው ብዬ እኔ ሰው አልወቅስም ማን ነው ያለው ውስጤ ላያውቀው ማንም ማን ነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው ለማን ብዬ አለኝ አሉት በምድር ለማን ብዬ ፈጥኖ ለሚያሳፍር
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የሁድ ምሽት ፕሮግራም ነው። አሁንም ወደ አሜሪካ ምርጫ ነው ይመልሳችሁ። ቢሊየነሩ የንግድ ሰው ዶናልድ ጆን ትራምፕ ሪፐብሊካን ፓርቲ ለአሜሪካ ፕሬዝዳንትነት በይፋ እጩ አድርጎ መርጧቸዋል። ለመጪው ፕሬዝዳንታዊ ውድድርም ከቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ባለቤት ከቀድሞ የአሜሪካ ሴናተርና የውጭ ጉዳይ ሚኒስትር ዲሞክራቷ እጩ ፕሬዝዳንት ሂላሪ ክሊንተን ጋር መፋጠጥ ይጠብቃቸዋል ተብሏል። ምንም ፖለቲካዊ ልምድ የሌላቸው ነጋዴው ትራምፕ የአሜሪካ እጩ ፕሬዝዳንት መሆናቸው ቁርጥ ሆኗል። ይህ ደግሞ ለዘመናዊው የአሜሪካ ፖለቲካ ያልተለመደ ነው ተብሏል። የቪኦኤ ዘጋቢ ካሮላይን ፕሪስቲዩ ያጠናቀረችውን ዘገባ እንዲያዘጋጅቸዋለሁ። አሜሪካውያን መራጮች ዶናልድ ትራምፕ በተወዳዳሪነት ሲቀርቡ የተገረሙትን ያህል በማንም ተገርመው የሚያውቁ አይመስሉም። አንዳንዶች ትራምፕ በሰባት ዓመታቸው የነበራቸው ባህሪ በሰማ ዓመታቸውም አልተቀየረም ይሏቸዋል። በኒውዮርክ ከተማ ቦሮ ኦፍ ኩዊንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርት ሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ።
የትራምፕ አባት ፈላጭ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ። በእርግጥ ዶናልድ ትራምፕም ይህን ባህሪና ጠባይ የወረሰው ከአባቱ ነው።
ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ1968 ዓ.ም ከስመ ጥሩ ፕሬስቲጂየስ ዋርተን ኮሌጅ በፋይናንስ ተመርቀዋል። አባታቸው በኩዊንስና ብሩክሊን በህንጻ ግንባታ ላይ የተሰማሩ ስለነበሩ ዶናልድ ትራምፕ እይታቸውን ወደ ምስራቅ አደረጉ። ምንም እንኳን በወቅቱ በብሩክሊን ድልድይ ማንሃተን የወንጀል ቁጥር እጅግ አሻቅቦ በከተማዋ በርካታ መጥፎ ነገሮች የሚታዩበት ዘመን ቢሆንም ዶናልድ ትራምፕ በአባታቸው አማካኝነት በተለያዩ የንግድ ስራ ላይ ከተሰማሩ ሰዎች ጋር መልካም ግንኙነት መሰረቱ። በአባታቸው ድጋፍ $1 ሚሊዮን የተመደበለት ድርጅት መሰረቱ። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ።
በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሀል ላይ ያለ ተጫዋች ነው። በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል፣ ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት።
በ1970ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሐዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንጻዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከ$70 ሚሊዮን በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው $200 ሚሊዮን ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ 58 ፎቅ በሮዝ እብነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። ዶናልድ ትራምፕ በተጨማሪ በአትላንቲክ ሲቲ ኒው ጀርሲ ከተማ ካሲኖዎች በመገንባት ይታወቃሉ። መጀመሪያ ትራምፕ ፕላዛ፣ ከዛም ትራምፕ ካስል፣ ቀጥሎም $1 ቢሊዮን አካባቢ ወጪ ተደርጎለት የተገነባው ታጅ መሃል በኋላ ደግሞ የከሰሩ ህንጻዎችን ገንብተዋል። የመኖሪያ ቤት ግንባታ ለማት ስራ በ1990ዎቹ ዋጋው ሲወርድ የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያንንም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ፍቺን ግን ማምለጥ አልቻሉም። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። ያሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በ2005 ነው። አፕረንቲስ በመባል የሚታወቀው እውነተኛ የቴሌቪዥን ዝግጅት ሌላው ለዶናልድ ትራምፕ እውቅና የሰጠ ፕሮግራም ነው። በዚህ ፕሮግራም ተወዳድረው ያሸነፉ ዶናልድ ትራምፕ ግዛት እንደ አስተዳዳሪዎች ሆነው ይሰራሉ። በዚህ ፕሮግራም መሸነፍ ደግሞ የሚቀጥሉትን ቃላት መስማት ነው። በዚህ ቴሌቪዥን ፕሮግራም ማሸነፋቸው ዶናልድ ትራምፕን 200 ሚሊዮን ዶላር አስገኝቶላቸዋል። ትራምፕ የፖለቲካ ፍላጎት እንዳላቸው ያሳዩት በ80ዎቹ መጨረሻ ነበር። ከዛም ሪፎርም ፓርቲን ተቀላቀሉ። ቀጥሎ ወደ ዴሞክራቶች ሄዱ። በመጨረሻም በ2012 ሪፐብሊካን ፓርቲ ውስጥ ገቡ። ባለፈው አመትም ሪፐብሊካን ፓርቲን ወክለው እንደሚወዳደሩ ይፋ አደረጉ። ዶናልድ እጩ መሆናቸውን ካረጋገጡ በኋላ ደግሞ ለአሜሪካ እንደሚሰሩ ቃል መግባት ጀምረዋል። I am officially running.
በይፋ እጩ ፕሬዝዳንት ሆኛለሁ፣ ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ አገር እናደርጋታለን።
አወዛጋቢ ንግግር ማድረግ የትራምፕ መለያ ባህሪ ነው።
When Mexico sends its people, they're not sending their best. They're not sending you.
ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደ እኛ እያመጡ ነው። የእጽ ወንጀል ወደ እኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ።
ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው። ይሁን እንጂ እሳቸውን የሚደግፉ ሰዎች ቁጥር ከቀን ወደ ቀን እየጨመረ ነው። የትራምፕ ደጋፊዎች ከፍተኛ ቁጥር ላላቸው ስራ አጥተው ለጎዳና ተዳዳሪነት ለተጋለጡ ሰዎች ስራ ይፈጥራሉ የሚል እምነት አላቸው። ትራምፕ ያሸንፋሉ፣ ስለዚህም ካሁኑ ልመዱት፣ አሜሪካ ዳግም ትልቅ ትሆናለች ሲሉ አስተያየት የሚሰጡም አሉ። የ2016ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከቀድሞቹ የተለየ ነው። በዚህ ውድድር ከቀደምቶቹ ተወዳዳሪዎች ለየት ያሉት ዶናልድ ትራምፕ ከቀድሞዋ የአሜሪካ ሴናተርና የውጭ ጉዳይ ሚኒስትር ዲሞክራቷ እጩ ፕሬዝዳንት ሂላሪ ክሊንተን ጋር መፋጠጥ ይጠብቃቸዋል። አሁን ደግሞ ወደ ኢትዮጵያ ወደ ፊልሙ ዘርፍ ልሰዳችሁ። ሁለት ኢትዮጵያውያን ተዋናዮች ግሩም ኤርሚያስና ሩታ መንግስታብ በመስከረም ወር ሎስ አንጀለስ ውስጥ ለሚደረግ ኖሊውድ አፍሪካን ፊልም ክሪቲክስ አዋርድ ወይም በአፍሪካ ፊልም ሀያሲዎች ማህበር ለሽልማት ታጭተዋል። ሌሎች የፊልም ባለሙያዎችም በእለቱ ይገኛሉ ተብሏል። ግሩምና ሩታን አነጋግሬያቸው ነበር።
ከዚህ ሰማይ በላይ ብዙ ሰማያት አሉ። በደመና ተከለለው ከነሱ በላይ ደግሞ የሰማይና የምድር ባለቤት የሆነው ጌታ አለ። አራዊቶችን ወንዞችን የፈጠረው አምላክ።
እኔና ሩታ መንግስታብ ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታጭተናል።
የኔ መሬት ለመግዛት ፈለጋችሁ?
የምትገዛው መሬት አይደል?
እምነት ተስፋ ለምን ይጠፋሉ?
እኔና ያንተ ፍቅር አልቋል።
በጣም ትልቅ እና ውስጤ ደስ የሚል ቢሆን እንዲያውም ዝብርቅርቅ ያለ ስሜት ሁሉ ይሰማኛል። ያለማመን ስሜት ሁሉ ይሰማኛል።
አርቲስት ግሩም ኤርሚያስና ሩታ መንግስታብ ናቸው። በኖሊውድ የአፍሪካ ፊልም ክሪቲክስ አዋርድ በምህጻረ ቃሉ ናፍካ ላይ እጩ ሆነዋል። ግሩምን ስለ ውድድሩ ጠይቄው ነበር።
ሁኔታ የሚካሄደው በሎስ አንጀለስ ውስጥ ኦርፌም በተባለ የቲያትር አዳራሽ ውስጥ ነው። ይሄኛው እንግዲህ ለስድስተኛ ጊዜ የሚካሄድ የሽልማት አይነት ነው። እኛም እኔና ሩታ መንግስታብ የተያጨንበት ዘርፍ ቤስት ፒፕል ቾይስ አዋርድ ወይም ደግሞ ምርጥ የህዝብ ምርጫ በሚለው ዘርፍ ስር ነው። ምንድ ምንድነው ዋናው አላማ? የአፍሪካ ፊልም ሰሪዎችን የማበረታታት ነው። ትልቁ አንድ አላማ አድርገው ይዘው የተነሱት ዋነኛ አጀንዳቸው እሱ ነው። አሁን የስድስተኛ አመት ነው። እስከዛሬ እንግዲህ ምስራቅ አፍሪካ፣ ኬንያ ወይም የኬንያ የፊልም ባለሙያዎች ብቻ ናቸው የተሳተፉት። በተረፈ ግን የብዙ ኦልሞስት እንደውም በአጠቃላይ የብዙ አፍሪካ ሀገሮች የፊልም ባለሙያዎች ይሳተፉበት ነበር እስካሁን 5 ጊዜ በተካሄደው ላይ ማለት ነው። አሁን ለመጀመሪያ እንግዲህ እዚህ ወኪላቸው አለ። የእነሱ ወኪል እሱ ነው የሚሳተፍ እድሉን ያመቻቸው እሱ ነው። ማርክ ይባላል። ነዋሪነቱ እዛው አሜሪካ ነው የሚኖረው። ስለዚህ እሱ ዲል አድርጎ እሱ ነው እንግዲህ ይህንን እድል ወደዚህ ወደ ኢትዮጵያ ይዞ የመጣው።
ግሩም እንደሚለው በዚህ ውድድር ላይ በእጩነት የተመረጡት 2 ይሁኑ እንጂ በተሳትፎ የተጋበዙት ግን በርካታ ባለሙያዎች ናቸው።
ለምሳሌ ከገጽ ቅብ ወይም ደግሞ ሜካፕ ከምንለው ተስፋዬ ወንድማገኛለ፣ ከፊልም ዳይሬክተር ተካበ ታዲዮስ አለ፣ ከሲኒማቶግራፈር ወይም ደግሞ ከካሜራ ባለሙያ ብስራት ጌታቸው አለ፣ ከፕሮዲሰር ብሩክ አለ። የተለያዩ የተለያዩ ሙያዎች ላይ ያሉ የፊልም ሙያ ላይ ያሉ ሰዎች ተጋብዘዋል። ነገር ግን ከዛ ውስጥ ግን እኔና ሩታ መንግስታብ ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታጭተናል። ይሄ እንግዲህ ምን እንዴት ነው የሚሆነው? ቮት በተደረገው መጠን ነው እንግዲህ፣ ወይም ደግሞ በምናገኘው የድምጽ መጠን ነው አሸናፊም ወይም ደግሞ አሸናፊ የማንሆንበት ሁኔታ የሚሆነው። በችሎታ ላይ ሳይሆን ሰው በመረጠው ልክ ነው። ያ ማለት እንግዲህ እንደ ሀገር እኛ ሀገር ወክለን ነው ማለት ነው። እንግዲህ ማንኛውም ኢትዮጵያዊ ድምፁን መስጠት ከቻለ እኛ እዛ መድረክ ላይ የምናሸንፍበት እንትኑ ሰፊ ነው ማለት ነው እድሉ።
ሁለቱ አርቲስቶች በህዝብ ምርጫ መስፈርት ሊገቡ የቻሉበትን ምክንያት በአገር ውስጥ ሽልማቶች ያገኙት ውጤት እንደሆነ ግሩም ይናገራል።
እኔም እንግዲህ የዚህ አመት ተሸላሚ ነኝ በጉማም በኢትዮጵያን ኢንተርናሽናል ፊልም ፌስቲቫል በሁለቱም እንትን የዚህ አመት እንትን የእኛን ሀገር ኦስካር የወሰድኩት እኔ ነኝ ወይም አዋርዱ። ስለዚህ አንዱ እንግዲህ ወደዚህ እንትን እንዲያመጣኝ ያደረገው አንዱ መስፈርት ይሄ ነው። ሩታም ረቡኒ በተባለው ፊልም እሷም እንደዚሁ በጉማና የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል እሷም ተሸላሚ ነበረች እና ይሄ ነው እንግዲህ የዚህ ሀገር ላይ የነበረው መስፈርት ማለት ነው።
ሩታ መንግስት አብ ለዚህ ውድድር መታጨት መቻሏ እጅግ እንዳስደሰታት ትገልጻለች።
በጣም ትልቅ ክብር ነው። ምናልባት ስሜቱን በቃል መግለጽ አልችልም። የአለማመን ስሜቱ ግን የሚሰማሽ እውነት ላይ ኢትዮጵያ አፍሪካን ፊልም አዋርድ ላይ ተሳተፈች የሚል ስሜት ሁሉ ነው። በዛውን ደግሞ ምን ያህል ኢንዱስትሪ እያደገ መሆኑን ነው የሚያሳየው። በጣም ትልቅ እና ውስጤ ደስ የሚል ቢሆን እንዲያውም ዝብርቅርቅ ያለ ስሜት ሁሉ ነው ይሰማኛል። የአለማመን ስሜት ሁሉ ይሰማኛል።
ግሩም ኤርሚያስ ለዚህ ሽልማት መታጨቱ ለህልሙ መሳካት መንገዱን እንዳቀረበለት ተሰምቶታል።
አዎ፣ ስትኖሪ ሁል ጊዜ የሆነ የራስሽ የሆነ ህልም ይኖርሻል። በተለይ የሆነ አንድ የምትፈልጊው ሙያ ላይ ስትኖሪ፣ በእርግጥ የሆነ ጥግ ባይኖረውም የህልም የሚያልቅ ህልም ባይኖረውም፣ ግን የሆነ የምታስቀምጪው የሆነ ህልም ይኖርሻል። እዚህ ጋር ነው መድረስ ያለብኝ ብለሽ ራስሽ ስፔሲፋይድ የምታደርጊው ነገር አለ። እኔም አሁን እንዳልሽው አሁን እንደ ሙያም እንደ ሰውም ሁል ጊዜ ምንድን ነው እንትን የሚለው አንድ ቀን ሆሊውድ ገብቼ አክት አደርጋለሁ ብዬ ነው የማስበው ሁልጊዜ። ምክንያቱም ያ ነው አሁን እኔ እንደው ላስት ድሪም ባትዩም፣ ግን የሆነ መድረስ የምፈልግበት አንዱ ከንሱ ነው። እና አሁን ይሄ እድል ሲመጣ ማለት ለዛ አንድ ደረጃ ወደዛ እንዳስጠጋኝ ነው እየተሰማኝ ያለው። ለእኔ ብቻ አይደለም በነገራችን ላይ ልክ እንደ እኔ ብዙ ህልም ያላቸው ብዙ የፊልም ባለሙያዎች አሉ። ማለት ያለውን ነገር ታውቂዋለሽ አንቺም በተወሰነ መልኩ ኢንዱስትሪ ላይ ገብተሽ ስላየሹ በደምብ ይህንን ሀሳብ ትረጅኛለሽ ብዬ አስባለሁ። ምክንያቱም በጣም በርካታ በእንትኑ በዚህ በፊልም ፍቅር የተቃጠሉ በርካታ ወጣቶች አሉ። በጣም ችሎታ፣ በጣም ፖቴንሻል ያላቸው ልጆች አሉ። ግን ምንድን ነው እድሉን ያለማግኘት ጉዳይ ነው። እድሉን ነው አሁን እስካሁን እንግዲህ እኛ ጋር እንትን ይዞን ያለው ነገር ምንድን ነው እድሎቹ አለመፈጠራቸው ነው። ኛ ባህላችንም ካልቸራችንም እዚሁ ነው። ብዙ ጊዜ ብዙ ነገሮቻችን እዚህ ላይ ነው የምናጠፋው እና እሱም ነገር የያዘን ይመስለኛል። ቅድም ለማለት እንደሞከርኩት ይሄ የመሻገር ነገር የመሻገር ሀሳብ ብዙችን እኔንም ጨምሮ ማለት ነው እንሰንፍበታል። እና አሁን ግን ይሄ አሁን የመጣው ነገር ምንድን ነው ቀጣይነትም ያለው ስለሆነ ከዚህ በኋላ በየአመቱ ኢትዮጵያ በተለይ ደግሞ ምንድን ነው የታሰበው በሀገር ውስጥ ሽልማት ለምኖች እንደ ማበረታቻም ሆኖ አፍሪካ ኦስካር ላይ እንዲገኙ ነው የሚሆነው ከዚህ በኋላ እንደ መስፈርት የሚያዘው። ስለዚህ አሁን እንደሚሆነው ቢያንስ እዚህ ጋር ለመድረስ ሁሉም አሪፍ አድርጎ መስራት ይጀምራል ማለት ነው። ከተለያየ ፕሮፌሽን ወይም ከተለያየ ዘርፍ ላይ ነው እንግዲህ ወደዚህ እንትን ለመምጣት እድሉ የተከፈተው ነው። ይሄ ነገር በደንብ ያሰራናል ብዬ አስባለሁ።
ሩታ መንግስተአብ የፊልም ስራን ስትጀምር የቤተሰብ ድጋፍ እንዳልነበራት ትናገራለች። በርካታ መሰናክሎችን አልፋ በያዘችው የፊልም ሙያ ለዚህ ሽልማት መታጨቷ ለበለጠ ስራ እንደሚያበረታታ ትናገራለች።
ከነዛ ሁሉ አድፍ የአሁን ሪፖርተሮች እንደዚህ አይነት ትልቅ ነገር የመጣውና ይህ ለእኔ ይመስለኛል ጠንካራ ኮኒ ነው ብዬ ነው የማስበው። ያለ ተስፋ መቁረጥ እዚህ ላይ የደረስኩት ትልቅ ጠንካራ ኮኒ ነው ብዬ አስባለሁ። እሱ የእኔ ዋናው የውስጤ ምኞት አሳክቻለሁ ብዬ አስባለሁ። ፐርሰናሊ በቃ ምኞት ይሄ ነበረ። ጨርሻለሁ ማለት አይደለም፣ ሰርቼ ጨርሻለሁ ማለት አይደለም። ይሄን ግን በሙያዬ ስፔሻሊ ትናንት ባለፈው ነገር አሁን እዚህ መድረሴ ይሄንን ክብር ማግኘቴ ለእኔ በጣም ውስጤ ምኞት አሳክቻለሁ ብዬ ነው የማስበው። ይሄ ደግሞ ጅማሮ ነው፣ ለእኔ ገና መጀመሪያው ነው፣ መንደርደሪያው ነው። ነገ ደግሞ ኢማጂን ብዙ አሉ በፊልም ሙያዎች። ነገ ደግሞ የእነሱን ቁጭ ብያ ያለው እኔም በሌላ ፊልም ድጋሚ ኖሚኔት ተደርጌ
ለአሸናፊነት ስለሚያበቃቸው የመጨረሻ መስፈርትም ሩታ የምትለው አላት።
በጣም ድምፅ ያስፈልጋል። ያው ስራዬም ይታያል። ግን ያው ህዝቡን የምጠይቀው ቮቲንግ ላይ እንዲሳተፉ እና እንዲተባበሩ ነው። እኔ ቻርጋም ነግሩም የሚያሳሉ ብሩክ ታምሮ አለ በፕሮዲሰር እና ዳይሬክተር ተካባሉ። አምስት ነን የተመረጥ ነው እና ለእነሱ ድምፅ ቢሰጡ ብዬ ነው። እንግዲህ አሸናፊነቱን ያበቃን ድምፅ ነው።
ለሁለቱም አርቲስቶች መልካም እድል እንመኛለን። ሁለቱንም እንግዶቼን አመሰግናለሁ። ጌቴ አንለይ ሰሞኑን መልክሽ አይበልጥሽም ሲል ካወጣው አልበሙ ላይ ራሱን መልክሽ አይበልጥሽም ልጋብዛችሁ። እስከ ማጠቃለያ ዜናውም ከዜማው ጋር ልተዋችሁ።
አድማጮች የምሽቱን ዜና ባጫጭሩ ደግሜ ያሰማለሁ። የደቡብ ሱዳን ፕሬዝዳንት ሳልቫኪር በሰላም ስምምነቱ መሰረት ለምክትል ተቀዳሚ ፕሬዝደንትነት የተመረጡትን ሪክ ማቻርን በሌላ ሰው መተካታቸው ያለፈው ዓመት የሰላም ድርድር የሚጥስ መሆኑ ተነገረ። ለአንድ ሳምንት የሚቆይ የመጽሐፍት የባህልና የሥነ ጽሑፍ ፌስቲቫል በሶማሊላንድ ዋና ከተማ ሃርጌሳ ውስጥ ዛሬ ተከፈተ። ጀርመንን፣ ናይጄሪያን፣ ብሪታንያን፣ ጋናን፣ ጣሊያንን እና ደቡብ አፍሪካን ጨምሮ የ12 አገሮች ልዑካን ይካፈሉበታልም ተብሏል። የቱርክ ገዢውና ዋነኛው የተቃዋሚ ፓርቲዎች አባላት በአንድነት ዲሞክራሲን በመደገፍና ያለፈውን ሳምንት ደም ያፋሰሰ የመፈንቅለ መንግሥት ሙከራ በማውገዝ ሰልፍ ወጡ። ሁሉም የሩሲያ አትሌቶች ከብራዚሉ የሪዮ ኦሎምፒክስ መታገድ አይኖርባቸውም ሲል ዓለም አቀፍ የኦሎምፒክስ ኮሚቴ ዛሬ ባካሄደው ስብሰባ ወሰነ። የዲሞክራቲክ ፓርቲው አባላት በፕሬዝዳንታዊ ምርጫ የሚወከሏቸውን እጩ ተወዳዳሪ ለመሰየም ነገ ሰኞ ፊላደልፊያ ፔንሲልቬንያ ውስጥ ጉባኤያቸውን ይጀምራሉ። ቡራኬውም ታሳቢ እጩነታቸውን ያረጋገጡት የቀድሞዋ ውጭ ጉዳይ ሚኒስትር የሂለሪ ክሊንተን እንደሚሆን ይጠበቃል። አድማጮች ከፊላደልፊያው የዲሞክራቶች ጉባኤ ከስፍራው በየቀኑ የምንዘግብ መሆናችንን ከወዲሁ እናስታውቃለን። አዲሱ አበበ ነኝ። የምሽቱ ዜና በዚሁ አበቃ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በየስፍራው ባሉ ባልደረቦቻችን ስም ለዛሬ በዚሁ ሰናበታለሁ። ፕሮግራሙን በማዘጋጀትና በመምራት አብሬያችሁ የቆየሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። በደህና ደሩ።
This program has come to you from the Voice of America, Washington.